በዮሐንስ ወንጌል ምዕራፍ 1 ላይ ሌላው አስደንጋጭ ምንነሳ ኢኳሊ ሰርፕራይዚንግ ነገር እንግዲህ ይሄ እግዚአብሔር የሆነ ፈጣሪ የሆነ ከመጀመሪያው በእግዚአብሔር ዘንድ የነበረ አምላክ አሁን እንዳየነው ቃልም እግዚአብሔር ነበረ ደግሞ ምዕራፍ 1 ቁጥር 14 ላይ ቃልም ሥጋ ሆነ ብሎ ደግሞ ይሄ የዘላለም አምላክ በበቀለ ሊያድነን ሰው ሆኖ በመካከላችንም አደረ ይላል የኢየሱስ ክርስቶስን ሰው መሆን ደግሞ ሰውነት ያስተምራልና ምንድነው የዚህስ ቅድም እንዳየነው የዚህስ ሲግኒፊካንስ የዚህ ዳራው ቃልም ሥጋ ሆነ ሲል ሪሊ ምን ማለት ነው
ቃል በአንዳንድ የእምነት ሰው የሃይማኖት ሰዎች አመለካከት ቃል እንደ ንግግርም ስለሚያስቡት ሊሆን ይችላል ያ ቃል ሥጋ ወደ መሆን ተለውጧል ግን ቃል ሥጋ ሆነ ሲባል ተለውጧል ማለት ነው ወይ ቃል ሥጋ ሆነ ማለት ተገለጠ ማለት ነው መገለጡን እንጂ መለወጡን አያመለክትም ለምን ያን እንደሆነ ቃል እግዚአብሔር ነው ቃልም እግዚአብሔር ነበር ይላል እግዚአብሔር ነበር ብሎ መንሻ ስላለው ከእግዚአብሔር ባህሪያት አንዱ አለመለወጡ ነው ይሄን እየተናገኛለን እኔ እግዚአብሔር አልለወጥም ብሏል ሚልኪያስ መጽሐፍ ላይ አይለወጥም መለወጥም ይባል አይነካውም ሲጀመር ያዕቆብ መጽሐፍ ላይ ተጽፏል በጎስጦታ ፍጹም በረከት ከላይ ናቸው ብሎ ይናገርና መለወጥ የሚባል በሱ ዘንድ የለም ወይም መለወጥ የሚባል በሱ ዘንድ ከሌለ በመዞር የሚደረግ ጥላ በሱ ዘንድ ከሌለ ከብርሃናት አባት ይወርዳሉ እግዚአብሔርን በደንብ አድርጎ ነው የገለጸው ምን አይነት እግዚአብሔር ነው ሲል መለወጥ የሚባል የማይነካው እግዚአብሔር ከሱ በረከት ይመጣል ጨለማ የሚባል ነገር በሱ ዘንድ የሌለ እግዚአብሔር ማለት ነው ከሱ ዘንድ በረከት ይመጣል ነው የሚለው ስለዚህ እግዚአብሔር አይለወጥም ቃል እግዚአብሔር ነውና ወደ ሌላ ነገር ሊቀየር አይችልም ሌላው ስለ ራሱ ስለ ኢየሱስ ክርስቶስ ተጻፈ ለብራያን 13 ቁጥር 8 ላይ ምንድን ነው የሚለው ኢየሱስ ክርስቶስ ይላል ትናንትና ዛሬ እስከ ለዘላለም ያው ነው ነው የሚለው አይለወጥም ማለት ነው ካልተለወጠ ቃል ሥጋ ሆነ የሚለው ምንድነው ታዲያ ቃል ሥጋ ሆነ የሚለው መለወጡን ካላሳየ ምንድነው የሚያሳየው መገለጡን ነው የሚያሳየው ይሄን የሚያብራራልን ጳውሎስ በአንደኛ ጢሞቴዎስ ላይ ተናገረው 3:16 ላይ እግዚአብሔርን የመምሰል ምስጢር ያለ ጥርጥር ታላቅ ነው ብሎ በሥጋ የተገለጠ ነው የሚለው የነበረው ማንነት አሁን ተገለጠ ማኒፌስት አደረገ ግን የተገለጠው በእሳት አይደለም ባውሎ ንፋስ አይደለም በጭጋግ አይደለም በምን አይደለም ብሉክ ያለ በሲና ተራራ ላይ እንደነበረው መገለጥ አይደለም አሁኑ መገለጥ ያኛውም ኪዳን ነው ይሄኛውም ኪዳን ነው ማለትም ብሉክ ኪዳንም ኪዳን ነው ያሁንም አዲስ ኪዳንም ኪዳን ነው ሁለቱም ጋር መገለጥ አለ አምላክ ተገልጧል እዛ የሲናው መገለጥና እዚህ ያለው መገለጥ ግን ይለያያል ነው አሁን ያለው መገለጥ ግን በሥጋ ነው ስለዚህ ቃል ሥጋ ሆነ የሚለው መገለጡን የሚያመለክት ነው ቃል ሥጋ የሆነው ቃልነቱ ማለትም እግዚአብሔርነቱ እንደ ተጠበቀ ሆኖ ነው የሆነው ሰው የሆነው እግዚአብሔርነቱ እንደ ተጠበቀ ሆኖ ነው እንጂ ከአንድ ማንነት ወደ ሌላ ማንነት ሰው ወደ መሆን ማንነት ተመልሶ እግዚአብሔር ወደ መሆን ማንነት እንዲህ የሚለዋወጥ አይደለም እንዲህ ከተለዋወጠ ኢየሱስ ክርስቶስ ትናንትና ዛሬ እስከ ዘላለም ያው ነው ማለት አንችልም ይሄንን ቃል ሥጋ የሆነበትን ምስጢር የሚያያይዘው ዮሐንስ ከመገናኛው ድንኳን ጋር ነው ሆነ የሚለውን ብቻ አይደለም አሁን ሆነ የሚለውን አረግ ብቻ ምናሰምር ከሆነ እንስተሳት አይደለም ክፍሉ የሚለውን አውዱን ተከተለን ኮንቴክስት ተከተለን ነው ምን ተረጉመው ቃልም ሥጋ ሆነ ጸጋና እውነትን ተሞልቶ በእኛ አደረ አሁን ቃል ሥጋ የሆነበትን ሂደት ወይም ትስጉት የሚባለውን በምን እንረዳው እንቻለን በመገናኛው ድንኳን ታበርናክል አደረገ ነው የሚለው ዮሐንስ ታበርናክል አደረገ ያችን ታበርናክል ያየናት እንደሆነ የመገናኛ ድንኳን ወይም የማደሪያ ድንኳን የተባለች ያየን እንደሆነ የማደሪያ ድንኳን ውጫውን ስንመለከታት ነባስለኤል የሰፈት ጨርቅ ነች እርግጥ የጠበብ መንፈስ ተሞልቶባቸው የእግዚአብሔርን ኢንስትራክሽን ተከትለው መመሪያ ተከትለው በትንቃቄ ነው የሰሩት ተሰፍቶ ተሰርቶ ባለቀ ጊዜ ግን የእግዚአብሔር ክብር መጥቷል የእግዚአብሔር ክብር መጥቶ ማደሪያው ሞላ አሁን የማደሪያው ድንኳን ነው ምንድነው የማደሪያው ድንኳን ተቀሙ ምንድነው የማደሪያው ድንኳን እግዚአብሔር በህዝቡ መካከል መሆኑን በህዝቡ መካከል ሆነ በእነሱ መካከል ሆነ አምላካቸው ሆነ ከውጭ ስታየው ድንኳን ነው ከውስጥ ስታየው ግን እግዚአብሔር ነው የማደሪያ ተባት ማን ነው ያደረው ሲጀመር እግዚአብሔር አሁን ውስጡ ያለውን እግዚአብሔር ክብሩንና ውጭ ያለውን ጨርቅ ግራ አጋብተን ኮንፊውዝ አድርገን ቀላቅለን እንደበላልቀን ጨርቅ ብቻ ነው ማታችልም ውስጥ ያለው ደግሞ እግዚአብሔር ብቻ ነው ማታችልም የማደራው ድንኳን እግዚአብሔር አለ የሚለውንም ይዟል ኮንሴፕት ይዟል ሁለተኛ ደግሞ ድንኳን ነው ከምድር የሆነ ደግሞ ገጽታ አለው ድንኳኑ ራሱ የምድራዊ ገጽታ አለው የሰማይ ገጽታ አለው ሰማያዊው ገጽታ እግዚአብሔር ውስጥ መሆኑ ምድራዊው ገጽታ ደግሞ ድንኳን መሆኑ ነው እሺ አሁን ይሄ ቃል ሲመጣ እንዴት ነው የመጣው ስጋ ሆነ ምን ማለት ነው ይሄ ልክ እንደ መገናኛው ድንኳን ነው ወይም ልክ እንደ ማደሪያው ድንኳን ነው ብሎ ሲለን ዮሐንስ አሃ ይሄ ፊዚካሊ በአካል ልክ የሚታየው ኢየሱስ ክርስቶስ በውስጥ ደግሞ እኛ መርዳት ማንችለው እግዚአብሔር ነው ቃል ነው በውስጥ ቃል ነው ግን ደግሞ ገጽታውን ባንዶ ገን ደግሞ ስትመለከተው ሰው ነው ወይም ስጋ ነው ስለዚህ ውስጥ እግዚአብሔር ከሆነና ደግሞ ውጪ ስጋ ከሆነ እግዚአብሔር በስጋ ተገለጠ ማለት ይሆናል ማለት ነው ማለት ይሆናል በዚህ አይነት መልኩ በስጋ በመገለጥ በዚህ አይነት መልኩ እግዚአብሔር በሰው ልጆች መካከል አደረ እግዚአብሔር ነው እሱ ግን በምን አደረ በስጋ አሁን ስለዚህ በመካከላችን እግዚአብሔር በሚጨበጥ መልኩ ተገኘ ስለዚህ ቃል ስጋ ሆነ የሚለው የሚታየው ከማደሪያው ድንኳን ጋር በተያያዘ ነው በደንብ መረዳት እንዲያስችለን ለማለት ነው
ያ አብዛኞቹ ነገሮች ተነስተዋል እንግዲህ ዝም ብሎ አጽንኦት የመስጠት ያህል ብቻ ነው የሚጨምረው እንግዲህ ዮሐንስ በመጀመሪያው ቃል ነበረ ቃልም በእግዚአብሔር ዘንድ ነበረ ቃልም እግዚአብሔር ነበረ ይህ በመጀመሪያ በእግዚአብሔር ዘንድ ነበረ ብሎ ነው የጀመረው ሁሉ በርሶ ሆነ ከሆነው ሳንዳችስ እንኳን ያለርሱ አልሆነም እንግዲህ ይሄ መጀመሪያ ያስተዋወቀው ቃል ቁጥር 14 ላይ በዮሐንስ ወንጌል ምዕራፍ 1 ሲደርስ ደግሞ ቃልም ስጋ ሆነ ይላል ይሄ ከላይ ያነሳለ በመጀመሪያው የነበረው ከእግዚአብሔር ጋር የነበረው ራሱ ደግሞ አምላክ የሆነው ቃል በኋላኛው ዘመን ስጋ ነሳ ስለዚህ ሰው ሆነ እሱን ያነሳል ስለዚህ ቃል ስጋ ሆነ አሁንም እንግዲህ ቅድም ያነሳውትን ግስ ላይ መመለሳችን አይቀርም ቃልም እግዚአብሔር ነበረ የሚለውን ለማለት የተጠቀመው ሄን ወይም ወዝ ወይም ነበረ የሚለውን ቃል ነው ማን ነው ግስ ነው ብለናል እዚህ ላይ ቁጥር 14 ላይ ግን ሆነ የሚል ነው ኤገኔቶ የሚል የተጠቀመው ሆነ ነው ሆነ ልዋጤን አያሳይም መለወጥን የሚያሳይ አይደለም ስለተነሳ ብዙ ስለተብራራ አልደግምም ግን ተጨማሪና አጽንኦት እንዲሆን ብቻ ስለሆነ ማነሳው ሆነ ቀድሞ ያልነበረውን ነገር ገንዘቡ አረገ በመሆን ቃል ስጋ በመሆን ወይም ዘላለማዊው አምላክ የነበረው እግዚአብሔር ቃል ለለው ይችላል አካላዊ ቃል ዘላለማዊው ቃል አምላክ የነበረው ቃል ከእግዚአብሔር ጋር የነበረው ቃል በኋላኛው ዘመን ሰው በመሆን የሰው የሆነውን ባህሪ ከኃጢአት በስተቀር ገንዘቡ አረገ የራሱ አረገ ስለዚህ በስጋ የተገለጠውን ዘላለማዊውን ቃል ስናይ አምላክና አምላክ ሰው ነው ወይም ፍጹም አምላክ ፍጹም ሰው ነው እዚህ ጋር ጋድ ማን ነው ስለዚህ ይሄንን ሁኔታ ለማገናዘብ በቀዳሜ አበው አንዳንድ ሐሳቦችን ይጠቀማሉ ይሄ ሆነበትን እና በተዋህዶ ነው የከበረው እሱ ዩኒሰን ነው ፍጹም አምላክነትና ፍጹም ሰውነት በአንድ የተዋሃዱበት አንዱ ክርስቶስ ኢየሱስ ጌታ የምንለው ነው እሱም ይሄንን እነዚህን ሁለት ትላውያት የነበሩና አምላክና ሰው መባል ከተዋህዶ በፊት የነበረውን ሳይደበላለቁ ይሄን ስናነሳ አብሮ መታየዝ ያለበት በመደበላለቅ በሚክስቸር ወይም ሳይሆን ዘእምበለቱ ስህት ይባላል እምበለቱ ሳሄ ሳይደበላለቁ ሳይቀያየጡ ማለት ነው ወይም ደግሞ ልዋጤ ሳይኖረው ሳይለዋወጡ ዘእምበለ ውላጤ ወይም ደግሞ ዘእምበለ ውላጤ ወሚጠት ይሉታል። ሳይለዋወጥ አንዱ ወደ አንዱ መለወጥ ሳያስፈልገው ለማለት ነው። አንዱ ለሌላው ደግሞ ባዕድ ሳይሆን ዘእምበለ ቡአዴ የሚባለው ማለት ነው። አንደኛው ለምሳሌ የአምላክነትና የትስብእቱ አንዱ ለአንዱ ባዕድ ሳይሆን ሳይከፋፈሉ ዘእምበለ ፍልጠት በአንድ ተአቅቦ ባለበት ተዋህዶ አንዱ ክርስቶስ አንዱ ኢየሱስ ክርስቶስ እግዚአብሔር ወልድ ዘላለማዊው ጌታና አምላክ ሆነ እሱን ሆነ። ይሄ የሆነበትን ሂደት ይሄ ሆነ የተባለበትን መንገድ ባገናዘቡበት ተንተናቸው ነው ይሄንን የሚሉት። እና ይሄ ሆነ የሚባለው ቃል አሁንም ደግሞ መታሰብ ያለበት መሆን ለክርስቶስ ኢየሱስ ወይም ደግሞ ለዘላለማዊው ቃል ስጋ መሆን ሰው መሆን ሰው የመሆንን ገንዘብ ማድረግ። በፊት ሰው ከዘላለም ሰው አልነበረም። በኋላኛው ዘመን ከቅድስት ድንግል ማርያም ሲወለድ ነው ሰው የሆነው። ከሴት የተወለደውና ከሕግበታቸው የተወለደውን አንድ ልጁን እግዚአብሔር ላከ እንደሚለው በገላትያ ላይ ጳውሎስ በኋላኛው ዘመን ሰው ሲሆን ሲገለጥ ሲመጣ ነው ሰው የሆነው እንጂ ከዘላለም ሰው አልነበረም። ስለዚህ ይሄ ሰው ሆነ ስጋ ሆነ የምንለው ሰው መሆንን የራሱ አረገ ገንዘብ አረገ። ይሄ ሰው መሆንን ገንዘብ ማድረጉ ግን አምላክነቱን አላጠፋም። እሱ ማለት ነው ቀድሞ የነበረውን አልደመሰሰው መለወጥ አላስፈልገውም መቀየጥ አላስፈልገውም መከፋፈል አላስፈልገውም። ስለዚህ ይሄ መገናዘብን ያስከተለን ተዋህዶ በተዋህዶ ምክንያት የሆነው ሁሉ ከመለኮት ጋር ለተዋህደው ትስብእት ገንዘቡ ሆኗል ማለት ነው። ቃል ስጋ ሆነ ካለ በኋላ እዛው ጋር ይቆምም ጸጋንና እውነትን ተመልቶ በእኛ አደረ ይላል። ይሄ ጸጋንና እውነትን ተመልቶ በእኛ አደረ የሚለውን ቃል ሐሳብ ያስረዳበትን ክፍል ትንሽ ተንተን አርጎ ዘርዘር አርጎ ማየት በጣም ጠቃሚ ነው ብዬ አምናለሁ። እዛ ክፍል ላይ የተነሳው እንግሊዝኛው ታበርናክል የሚለው የመገናኛው ድንኳን ነው። እንግዲህ አዲስ ኪዳናችን የጻፈው በግሪክ ከመሆኑ አንፃር ለሱ ጥቅም ላይ ያለው ስኬኔ የሚል ነው። እሱ የታበርናክል ስኬኔ ነው። እዚህ ጋር ግን ግሱ ነው ጥቅም ላይ የአውሎ የተጠቀመው የስኬኖ የሚለውን ግስ ነው ጥቅም ያለው። የት ነው ይሄ ስኬኖ የሚለው አደረ ለማለት ጥቅም ላይ ያለው? የስኬኔ ከሚለው ድንኳን ከሚለው ስም ጋራ የሚገናዘብ ግስ ነው። ድንኳን አረገ ማለት ነው። ኖረ ሊትራሊ ካል ነው በድንኳን ውስጥ ኖረ የሚል ነው። ምን ማለት ነው? በዕብራይስጥ ቋንቋ ሚሽከን ይባል የነበረውን የመገናኛ ድንኳን ወይም የማደሪያ ድንኳን በ3ኛው ምዕተ ዓመት ቅድመ ልደተ ክርስቶስ በተዘጋጀው የግሪክ ትርጉም ከዕብራይስጥ ወደ ግሪክ በተተረጎመ መጽሐፍ ቅዱስ የመገናኛው ድንኳን ወይም ሚሽካንን ለማሳየት ጥቅም ላይ አውሎ የተጠቀመበት ቃል ስኬኔ ነው ማለት ነው። ስለዚህ የትኛው አሁን ያለን ብቸኛ ባክግራውንድ የመገናኛው ድንኳን ነው ማለት ነው። ቀደም እሱን ነው ያብራራው ወንድማችን። ብቸኛው እንትን እሱን ነው። እስኬኖ እንግዲያው ድንኳን አረገ ነው። በአዲስ ኪዳንም ደግሞ ተደጋግሞ ጥቅም ላይ ያለ ቃል አይደለም ይሄ ቃል፣ በጣም የሚያስገርመው እና ይሄ ግስ ድንኳን አረገ አደረ። ባለፈው በአንድ ሌላ ውይይት ላይ ጋሽ ንጉሴ ይሄን እየተናገርኩ ያለው እንዲህ ማለት ይረዳን በአማርኛ ምን ልበለው ብል ደነኮነን በለው ብሏል። እና ድንኳን አረገ ማደሪያው አረገ። ይህንን ደግሞ ከእግዚአብሔር በአድህኖት ታሪክ ውስጥ ብቻ ሳይሆን በዘላለም እቅዱም ውስጥ በአድህኖት ታሪክ ላይ ያሰበው አንዱ ነገር ይሄ እንደሆነ መረዳት እንችላለን። እግዚአብሔር በሕዝቡ መካከል ማደር፣ በመካከላቸው አድራለሁ፣ እነሱ ሕዝብ ይሆኑኛል፣ እኔም አምላክ ሆናቸዋለሁ የሚል ነው። እቺ ሶስት እጥፍ ድርብ ተስፋን በአንድ የያዘች ናት። ከመጀመሪያውም ቢሆን ይሄ የእግዚአብሔር ዓላማና ሐሳብ በዘላለም ውጥን ውስጥ የተዋቀረ እንደነበር የሚያሳዩ አሉ። አሁን ለምሳሌ ኤደን ገነትን ብንመለከት እኮ በኤደን ገነት ውስጥ ኤደን ገነትን ልዩ ያደረገው የአትክልት ስፍራ ስለሆነ በአትክልት ስፍራ ውስጥ የሚበሉት የተለያየ አይነት ዛፍና ቅጠል አይደለም። ለብዙ ሰው ትኩረት ብዙ ጊዜ የሚሆነው እንደው በቃ እንደው ሳይለፋ ሳይሰራ ሁሉን ነገር እየጨረገደ አይነት እንትን ያድርበታል። ግን ዋት ሜክስ the garden of eden unique የሚለው ቃል እግዚአብሔር በዛ ነበረ። በዓላማው ካየነው በዘላለም ዓላማው ውስጥ እግዚአብሔር ሁሉን የሚሞላ በሁሉ ውስጥ የሱ የመገኘት ክብር ملأت الدينور نو بتف بميتا يوم بميتا يوم كله إجذابهير يجذابهير زلالة ما يقدس النا ي عم يعملها كاوي كبر وبت برهان صفاني منور بيت جزات ميون بيت مكنياتهم إجذابهير فتاري بتشاسه هون فتاري نقص منه the creator king هزبو يميجزود ملالمون يفتراون كله دمو يميجزاننا يميستدادر عندما هونو كذا بعلفه دغمو يمينور اندويل يميارك بهزبو مكاكل يمينور اسو كله بهله يميبالبت يزا يملئات دارچا ممطات نو يادهنو تاريخ مدمدميا سلازي بفطرت انا باديس فطرت بتقنببو يزي يمادان اسرار بفطرت تجمروال يمتناققو باديس فطرت نو አዲስ ፍጥረት ምንድነው ካል በአዲስ ሰማይና አዲስ ምድር በሚሆነው በእግዚአብሔር አሰራ ሁሉ የእግዚአብሔር ማደሪያ ሆነ መቅደስ አያስፈልግ በማያስፈልግልክ ራሱ ለከተማይቱ እሱ ራሱ መቅደስ ይሆናል እስኪባል ድረስ በኋላ ላይ በሁሉ እሱ ስለሚያድርሱ ሁሉ ነው በሁሉ ነው እግዚአብሔር በህዝቡ መካከለ አደረ ማለት ነው መገናኛው ድንኳን ሲንቀሳቀስም ሲተከልም በነበረበት እንደምናቀው 12ቱም ነገር ዙሪያውን በተሰጠው ፍርዓት ስነ ፍርዓት መንገድና ኦርደር ይሰፍራል በመሃል ድንኳኑ አለ ድንኳኑ የሚያሳየው ያህዌ በመቅደሱ ነው እ ሄከል የሚልቃለው ጥቅም ላይ ለመቅደስ ጥቅም ላይ ያለው ለመገናኛው ድንኳን ወይም ሄከል ፓላስ ቴምፕል ማለት ይሆናል ማለት መቅደስም ነው ደግሞ ቤተ መንግስቱም ነው እንደ ንጉሳዊነቱ እግዚአብሔር በቤተ መንግስቱ ነው እንደ አምላክነቱ እግዚአብሔር በመቅደሱ ነው ንጉሳቸውም ነው ከሱ ፍርዓትና ህግ ይወጣል የሚታዘዙለት የቃል ኪዳን መመሪያዎች የሚሰጠው እሱ ነው ለዛ የቃል ኪዳን ስቲፕሌሽንስ መታዘዝና መኖር አለባቸው ለንጉሳቸው ማለት ነው በኋላ ነገስታቱ እንኳን ቢሾሙም ነገስታቱ የሱ እንደራሲዎች ነበሩ ማለት ያህዌን ሪፕረዘንት አርገው በመድር የሚያስተዳድሩ ናቸው እንጂ ንጉሳቸውማ ያህዌ ነው እግዚአብሔር ነው ንጉሱ
እሱን መተካት አይችልም
መተካት ቫይስ ሬጀንት
ናቸው
አዎ ቪሰጀረንት ወይ ቫይስ ሬጀንት ናቸው እንደራሲዎች ናቸው ለአዳምም ከመጀመሪያው ገዥነት ሲሰጠው ገዢ የሚገዛው ለራሱ አይደለም የእግዚአብሔርን ዓለም ነው የሚያስተዳድረው የእግዚአብሔርን ዓለም ለእግዚአብሔር ያስተዳድራ ይሄ ሁሉ የሚመነጨው ከምንድነው ካልን እግዚአብሔር ብቻ አምላክ ዘላለማዊ ፈጣሪና ንጉስ ነው ለሱ ስንገዛ የሱን ዓለም በሐላፊነት በአደራ ተቀብለን እናስተዳድራለን ይሄ ምንን ያሳያል የእግዚአብሔርን እግዚአብሔር በህዝቡ መሃል አድሮ መላለሙን ያስተዳድራል በነዛ ወኪሎቹ አማካኝነት ግን የዚህ የቤተ መቅደሱ የመገናኛው የትኛውም ቀዳሚ አጥላዎች ሁሉ አካል ማን ነው ካል ክርስቶስ ነው ክርስቶስ ራሱን መቅደስ ብሎ የጠራው ለዛ ነው በእሱ እግዚአብሔር በመልአት ተገለጠ ስለዚህ ምን የሚል ተጠቀመ እግዚአብሔርን ያየው አንድስ እንኳን የለም ነገር ግን በእቅፉ የነበረው አንድ ልጅ እርሱ ምን አረገው ተረከው ምን ሆነ ስለዚህ ቃል ስጋ ሆነ በኛ አደረ መኖሪያውን አደረገ ምን ሆኖ ጸጋን ተሞልቶ በጸጋ ምልአት በነገራችን ላይ ብሉይ ኪዳንም ቢሆን በጸጋ የተሰጠ ነው አንዳንድ ጊዜ ሰዎች እንደሱ በጸጋ የተሰጠ ነው ጸጋ ያልነበረ የእግዚአብሔር ጸቸር ስጦታ የነበረው ነው ይሄ ግን ምልአት ጸጋ በመልአት ግን የተገለጠው በጌታችን በመድኃኒታችን በኢየሱስ ክርስቶስ በኩል ነው በጸጋ ላይ ጸጋ ነው የተሰጠ እና በተተረፈረፈው የእግዚአብሔር ጸጋ በኩል ይሄ ለመዳን ለእግዚአብሔር ምህረት የተዘረጋበትን ዳርቻ ያሳያል። ለሁሉም ሰው የሚሆነው ትልቅ የመስራችም ያለው በዚህ ውስጥ ነው። በመለኮት ዘላለማዊ መለኮታዊ ማንነቱ መለኮት ሊሞት ኢመዋቲ ስለሆነ ስለዚህ ስለኛም ይሞት ዘንድ ሰው መሆን ስለነበረበት እሱም ጭምር አብሮ አንድ ላይ መታየት አለበት። እና ይሄ የሱ ክሬቲቭ ላይት የሚፈጣሪ ብርሃን ነው ፈጣሪ ብርሃንን ሆኖ የመጣው እሱ እኛ በብርሃን እንድንኖር ስለኛም ሲል በኋላኛው ዘመን ስጋ ሆነ ሰው ሆነ
አንደሳብ ዝጋር በጨምር ደስ ይለኛልና
አንዳንድ ሰዎች ኮንፊውዝ እንዳያደርጉ ፈራለሁ እሱ መቅደስ ነው እኛ መቅደስ ነን ይላል ብዙ ጊዜ እሱ ብርሃን ነው ተብሎ እናንተ ያለም ብርሃን ናችሁ ሲባል ያምታታሉ እሱ መቅደስ ነው ተብሎ እኛ መቅደስ ነን በቃ በእኩል ደረጃ ራሳችንን ያስቀምጣሉ እኛ የእግዚአብሔር ቤተ መቅደስ ናችሁ ስንባል እግዚአብሔር አደረብን እግዚአብሔር ሲያድርብን እግዚአብሔር ማንነታችን አይደለም እግዚአብሔር በእኛ ኖረ እኛ ውስጥ ሊኖር ፈለገ እግዚአብሔር ግን እግዚአብሔር ነው በእኛ ቢኖርም እኛ ሰዎች ነን በክርስቶስ ከክርስቶስ አንጻር ስናየው ግን
ክርስቶስ ማለት እግዚአብሔር ያደረበት አንድ ሰው ማለት አይደለም። እግዚአብሔር ያደረበት አንድ ክርስቲያን ሰው ማለት አይደለም። እግዚአብሔር ያደረበት አንድ አማኝ ሰው ማለት አይደለም። ክርስቶስ ማለት ኢየሱስ ክርስቶስ ማለት በስጋ የተገለጠ እግዚአብሔር ማለት ነው። ራሱ አይደንቲቲ ነው፣ ማንነቱ ነው። ስለዚህ በህዝቡ መካከለ ኢየሱስ ክርስቶስ አሁንም በስጋ አለ፣ ኢየሱስ ክርስቶስ አለ። በህዝቡ መካከለ ሲኖር እግዚአብሔር ነው ብለን እናከብረዋለን። ምክንያቱም በስጋ የተገለጠ ስለሆነ ሳንነጣጥል እናመልከዋለን። ገላታች ዝቅ ብለን ስናየው መቼም ቢሆን እግዚአብሔርን ያየው አንድስ እንኳ የለም። ዮሐንስ ወንጌል ምዕራፍ 1 መደም ያጠቃለለን እንደነ ብዬ ነው። መቼም ቢሆን እግዚአብሔርን ያየው አንድስ እንኳ የለም ይላል። መቼም ቢሆን ካለ በታሪክ መካከለ ያሉ ሰዎች አንድም ሰው ቢሆን እግዚአብሔርን አላየውም ማለት ነው። አዳምም ሆነ ነቢያትም ሆኑ እና አብርሃምም ሆኑ ሌሎች ማንንም እግዚአብሔር አብን ያየው የለም። ስለዚህ ስለ እግዚአብሔር ከመንማራቸው ወነቶች መካከል እግዚአብሔር አብ መቼም ቢሆን ያልታየ መሆኑ ነው። እነ ጳውሎስ ራሱ ለማይታየው አምላክ ለማይጠፋው አምላክ ይያሉ አመስግነዋል፣ ምስጋና አቀርበዋል፣ አምልኮ አቀርበዋል። ክብር ኃይል ውዳሴ እስከ ዘላለም ድረስ ይሁን አሜን ብለው አቀርበዋል። እሱ ብቻ የማይሞት ነው፣ ማንንም ሊቀርበው በማይችል ብርሃን ይኖራል። አንድ ሰው እንኳን አላየውም ሊያይም አይቻለውም ወደፊትም ሊያይም አይቻለውም ተብሎ እግዚአብሔር ያልታየ እንደሆነ አንዱ ባህሪው እግዚአብሔር አለመታየቱ እንደሆነ ብዙ ጊዜ እንደውም እስራኤላውያን ፈተናቸው እኮ ነው። እስራኤላውያን የማይታዩ አምላክ ጠርቷቸው አመጣ። ከዛ ዙሪያቸውን ሲያዩ ሰው ሁሉ የሚያመልከው የሚታይ አምላክ ነው። የሚታይ እኛ በፊታችን የሚታዩ አምላክ ተሰራ የማይታይ አምላክ ተሰመጅ ፈተናው ራሱ የማይታይ አምላክ ማለት እና እነ ጳውሎስ ደግሞ የሚሉን ለማይታዩ አምላክ ክብር ይሁን እግዚአብሔር ተመሰገነ። እና ይሄ ባህሪው የማይታይ መሆኑ አንዱ። ያ የማይታየው ግን በምን ታየ ሲባል በክርስቶስ ታየ ይላል። አንድያ ልጅ ብሎ እዚህ ጋር ቀርባ ምዕራፍ 1 ቁጥር 18 ላይ አንድ ልጅ እሱ ተረከው ብሎ ከዛ አንድያ ልጅነቱን ምዕራፍ 3 እናገኛለን። መጨረሻ ምዕራፉ ላይ ኢየሱስ የእግዚአብሔር ልጅ እንደሆነ ታምኑ ዘንድ ተብሎ ከህይወት ጋር አገናኝቶታል። እሺ ይሄ የማይታየው በአንድያ ልጁ ታየ ነው ወይም አንድያ ልጁ ተረከው ነው። ልጅ የተባለው ምንድን ነው? ኢየሱስን አንድያ ልጅ ሲለው መጽሐፉ ምን ለማለት ፈልጎ ነው? ይሄን የሚተረጉምልን ዕብራውያን ምዕራፍ 1 ከ1 እስከ 3 ያለው ነው። ምንድነው የሚለው? እግዚአብሔር ከጥንት ጀምሮ በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ተናግሮ ሁሉን ወራሽ ባደረገው ደግሞ ዓለማትን በፈጠረበት በልጁ በዘመን መጨረሻ ለኛ ተናገረን ይላል። ሲጀምር ልጁ ፈጣሪ ነው ብሎ ነው የሚጀምረው የዕብራይ መጽሐፍ ለምሳሌ ጻሪ። ከዛ ምን ብሎ ነው የሚቀጥለው? እሱ የክብሩ ነጸብራቅ ነው፣ ራዲያንስ ነው እና የባህሪው ምሳሌ ነው። እንደውም እንግሊዘኛው ምንድነው የሚለው? ኤግዛክት ሪፕሬዘንቴሽን ኦፍ ሂዝ ቢንግ። ምን ማለት ነው? የክብሩ ራዲሽን ነጸብራቅና የማንነቱ አቻ መገለጥ። ኢየሱስ ተገለጠ ማለት አብ ተገለጠ ማለት ነው። ስለዚህ ልጁ ብሎ የሰየመው እንኳን ከነጸብራቅነቱ በመነሳት ነው። ከእግዚአብሔር ነው የወጣው፣ አወጣጡ የዘላለም አወጣጥ ነው። ስለዚህ ነጸብራቅነቱ ነው ልጅነቱ። ሙሉ በሙሉ እግዚአብሔርን ስለሚመስል ሙሉ በሙሉ እንደ እግዚአብሔር ስለሆነ ሙሉ በሙሉ እግዚአብሔር ስለሆነ ስለዚህ ልጅ ይለዋል ማለት ነው። ይሄ ልጁ መጣና የማይታየውን አምላክ አሳየን። አንድ ልጅ በአባቱ ዘንድ ያለውን የሆነውን ክብሩን ያንዲያ ልጅ ክብር ያንዲያ ልጅ ክብር ምንድነው? እኩል ከእግዚአብሔር ጋር የሆነውን ክብሩን ያን አይነት ክብር አየን ብሎ ነው የሚደመድመው።
ከመጨረሳችን በፊት አሁን ቃል ስጋ ሆነ ተል የማይሞተው ትልቁ አምላክ ሊሞት ስጋ ሆኖ ሊያድነን ወረደ ሚል ኮንሴፕት ነው ያየን። ከመጨረሳችሁ በፊት እናንተን በቃ ዓለም እግዚአብሔር ነበረ ግን ደነኮነ በመካከላችን አደረ ሚለውን ስትወስዱ የሚታያችሁን አንድ ሲግኒፊካንስ ንገሩን ብላችሁ ምን ትሉናላችሁ?
እኔ አንድ ነገርን በሁለት ገጽታው ለማለት እንግዲህ ፈቀር አንደኛው ማየው እግዚአብሔር ኛን ስለወደደ ወደኛ ወረደ። በቃ ይሄ ከመነገር የሚያልፍ እግዚአብሔር ጥበብና ፍቅር የተገለጠበት ነው። በትውፊት የተለመደው አባባል መጠቀም ይገባል ይሆናል ብዬ አስባለሁ። ፍቅር ሰሃብ ወለወልድ መንበሩ ሃያል ስካብጽ ሆለሞት ሃያሉን ወልድን ፍቅር ከሰማይ ከመንበሩ ከዙፋኑ ስቦ አመጣው እስከ ሞት አበቃው ምርጫ በፊታችን አለ የምጠቅሰው ሴስ ሉዊስን ነው ሴስ ሉዊስ ታዋቂው የእንግሊዝ የስነ ጽሁፍና የፍልስፍና ሊቅ የነበረ ሰው ነው በወንጌል ካመነ በኋላ ከጻፋቸው መጽሐፍት መካከል በአንደኛው ላይ በጣም ታዋቂ ከሆኑት መጽሐፍቱ ሚር ክርስቲያኒቲ የሚለው መጽሐፍ ውስጥ አንድ ነገር ያሰፍራል አንዱን ምረጥ ይላል ትምርቱን ሰምተህ ኑሮውን አይተህ የሰው የእግዚአብሔር ልጅ ነበረ ወይ ነው ብለህ እመን ይሄ አንዱ አማራጭ ቀረበው እሱ ነው ይላል ከእግሩ ስር ተንበርክከህ ጌታዬና አምላኬ ብለህ ጥራው ወይ እሱ ይሄን አልቀበልም ካልኩ የሚቀረው ሌላው አማራጭ ይሄን ሲል እብድ ነበረ ማለት ነው ስለዚህ መጥላት ነው እሱን ማሳደድ ነው ያለበት የመጀመሪያውን ካለ ደግሞ ተንበርክኮ ለሱ መስገድ ነው ያለበት እሱን መከተል እሱን መቀበል ለሱ መኖር ነው ያለበት ማለት ነው ይሄንን ነው ማስበው
አሜን አሜን
ነምችም ቃል ስጋ ሆነ የሚለው ነገር በጣም ለኔ ያለው ጥልቅ ስፍራ ምንድነው መጀመሪያ እግዚአብሔር ሰውን ፈጠረ ሰው በአመጽ ከእግዚአብሔር ሲለይ ለዘላለም መጣል ይችላል እግዚአብሔር አሁን መላእክት ከመላእክት መካከል ዲያብሎስና ተከታዮቹ ሲስቱ ምንም ምህረት አልተደረገም ሰው ሲስት ምህረት የእግዚአብሔር ነው ምህረት እኛ ስለወደድን ያገኘነው አይደለም ከሚምር ከእግዚአብሔር ዘንድ ነው ሰውን ለመማር ባይፈልግ እግዚአብሔር ለዘላለም ቢጥለው በቃ ልክ ነው እግዚአብሔርን ማንንም ህገወጥ አያረገውም ምክንያቱም የተሳሳተ ሰው ነው ስለዚህ ሰው ለዘላለም መጣችን ነበር ግን እግዚአብሔር መልሶ ይሄን ሰው የራሱ ሊያደርገው ፈለገ የራሱ ሊያደርገው ሲፈልግ ሌላ መልእክተኛ ከሱ ውጪ የሆነ መልእክተኛ አይደለም ያላከው ከሱ ውጪ የሆነ አንድ ኤንጅል አንድ መልአክ አይደለም ያላከው እሱ ራሱ ነው የመጣው ያቱም ክርስቶስ እግዚአብሔር ስለሆነ መጥቶ ደግሞ የሆነው ሰው ነው ያ ምንድነው ራሱን ከሰው ጋር መሳሰለ መጥቶ በትዛዝ ቃል አይደለም ያዳነው ሰው ሆኖ ራሱን ከሰው ጋር መሳሰሉ ለዛው ያን ሁሉ ፍርድ ያን ሁሉ ቁጣ ራሱ ጨልጦ ጠጥቶ ፍርድ ተቀብሎ ምህረት ለኛ አደረገ እኛ ያገኘነው ምህረት በመትክነት የተገኘ ምህረት ነው ያገኘነው በትዛዝ በአዋጅ ከአፍ በወጣ ቃል በዛ አይደለም ራሱ እዳችንን ከፍሎ ፍርዳችንን ተቀብሎ ነው ያጸደቀን ለምን ሰው ሆነ ሲባል እኛ ሰው እንድንሆን እኛ ሰውነቱ ለኛ ሰውነት ልክ ነው ከሰውነቱ ልክ አልፈን ወደ መለኮቱ ድንበር ጥሰን መግባት አንችልም ክርስቶስ አምላክም ሰውም ነው ሰው ሲሆን ለሰው ልጆች ስታንዳርድ ነው የሰው ልጆች ለሚኖሩት ህይወት ስታንዳርድ ሆኖ ራሱን አስቀመጠ ልካችን ሆኖ ራሱን አስቀመጠ ስለዚህ ጌታ በሰውነቱ እኛ ወንድሞች ብሎ ጠራ ወንድሞች ብሎ ሲጠራን አላፈረባቸውም ሲል በጣም ያስደንቅ ነገር ስለዚህ ራሱን ወንድማችን አድርጎ ሰጠ እኛም ወንድሞቹ ነን በሰውነቱ ስለዚህ ኢየሱስ ሰው ነው ስንል ሰው ሆኖ ለምንድነው ሰዎችን ሰው ለማድረግ ነው ሰውን አምላክ ለማድረግ አይደለም አምላክ ሰው ይሆን አምላክ ሰው ወደ መሆን ወረደ እንጂ ሰው አምላክ ወደ መሆን አልወጣም ለምን ቢባል ክርስቶስ ራሱን ሰው ያደረገው እኛ ወደዛ ደረጃ ለማምጣት ስለሆነ ከዛ ባለፈ ግን እሱ አምላካችን ነው ሰው ህይወት አጣ ማለት እኮ እግዚአብሔርን አጣ ማለት ነው የዘላለም ህይወት ማለት እሱ ራሱ ነው ሰው ከዚህ ህይወት ጋር እስከኖረ ድረስ ህይወት አለው ሰው ከዚህ ህይወት ከተባለው እግዚአብሔር ከተነጠለ ሞተ ምንለው ለዚህ ነው መሞት ማለት ከእግዚአብሔር መለየት ነው ያ ህይወት ኢየሱስ ክርስቶስ ነው ያ ህይወት እግዚአብሔር የተባለው ኢየሱስ ክርስቶስ ነው ወደሱ እንድንመለስ ወደ ህይወት እንድንመለስ ለዚህ የመጨረሻው መዝጊያ የሚሆነው ነው ሊያድነን እንደተቀባ ንጉስ ሊሆን እንደተቀባ ይሄ ብቻ አይደለም ግን እሱ እግዚአብሔር እንደሆነ እግዚአብሔር ልጅ እንደሆነ እንድታምኑ ይሄን በማመናችሁ ደግሞ ህይወት እንዲሆንላችሁ ነው የተጻፈው የመጽሐፍ እዚህ በዚህ በዚህ በኢየሱስ ክርስቶስ እንዲህ አርጎ ያመነ ሰው የዘላለም ህይወት ያገኛል።
አሜን። በጣም እግዚአብሔር ይባርካችሁ በእውነት በዚህ ድረስ በመገኘት አብራችሁን እንድናጠናና በተሻለ ጥልቀት የዮሐንስ ወንጌል ምዕራፍ 1 እንድንረዳ ስለረዳችሁ ተለያየ አይነት መንገድ የሚከታተሉና አብረውን የሚያጠኑትም የተሻለ ግንዛቤ የተሻለ ጥልቀት የተሻለ ሲግኒፊካንስ ስለዚህ ፓሴጅ እንዳገኙ ተማመናለሁ በእነርሱ ስም ሆኜ በጣም አመሰግናለሁ እግዚአብሔር ይባርካችሁ።